አድማጮቻችን እንግዲህ በመግቢያው ፕሮግራማችንና ባለፈው ሳምንት ፕሮግራማችን ላይ እንደገለጽንላችሁ አሁን ከኛ ጋራ የመለስ ልቃቂትን በአሁኑ ጊዜ ማለት ነው የጻፈው ወንድማችን ኤርሚያስ ለገሰ በቀጥታ ከአሜሪካ ከኛ ጋር ይገኛል። ጤና ይስጥልኝ አቶ ኤርሚያስ።
ሰላም ጤና ይስጥልኝ እንደምን አለ?
አቶ ኤርሚያስ እንግዲህ አንድ ሁለት መጻፎች ጽፈሃል። ከዚህ በፊትም እንደዚሁ ተመሳሳይ መጻፍ ጽፈ ነበር። ያሁኑ ትንሽ ጠጠር ያለ ነው። እኔ ራሴ ሳነበው እንዴ እውነት 90 80 100 ሚሊዮን ኢትዮጵያዊ ያለባት ሀገር እንደዚህ እንደ ቆሻሻ ትበዘበዛለች? በጣም ነው የገረመኝ። እዛ ላይ የጻፍከው በሙሉ ወደ እንትኑ ከመግባታችን በፊት እውነት ነው
ማለት?
በጣም በቃ ከመዘግነን እንዴት ልበል እንዴት ብዬ ላስረዳ? መጻፉን ሳነበው መፈጠሬን ነው የጠላሁት።
እንግዲህ እኔ ስጽፈው ካለፈው ምናልባት በተወሰነ መልኩ የተለየ የሆነው በመረጃ እና በማስረጃ እንዲደገፍ ተደርጓል እና ምናልባት በእያንዳንዱ ገጽ ላይ መረጃዎቹ አሉ፣ ማስረጃዎቹ አሉ። የጽሁፍ ነው በብዛት የጽሁፍ ማስረጃዎች እና የቃል ማስረጃዎች ሰዎች የተናገሩት በተለይ ከነሱ የወጣው ነው። ሁለተኛ የማስረጃዎቹ በብዛት አይታቸው አርብያቸዋል ካልከኝ
አንብያቸዋል።
ከራሳቸው ለስርዓቱ ቅርብ ከሆኑ የሚዲያ ተቋማት ለምሳሌ በሁሉም ቦታ የሚነሳው ሪፖርተር ጋዜጣ ነው። ሪፖርተር ደግሞ የአማራ አረጋ የሚባለው በፊት የህወሓት አባል የነበረው እና ከበረሃ ጀምሮ አብሯቸው የመጣ አሁንም ሌሎች ጋዜጦች ሲጠፉ በስራ ላይ ያለው ሪፖርተር ነው እና ሌሎችም የድርጅት የውስጥ ሰነዶች የሚታዩ የቴሌቪዥን በቪኦኤ ቢቢሲ የተነገሩ ንግግሮች ናቸው እና እንግዲህ እስካሁንም ይሄኛው ጽሁፍ እዚህ ጋር ስህተት ነው ትክክል አይደለም ብለው የመጡ ነገር የለም እና
እኔ ለማለት የፈለግኩት ምን መሰለ ጽሁፉ ትክክል አይደለም ወይንም ሀቁ ትክክል አይደለም ሳይሆን እስከዚህ ድረስ ይሄ ወንጀል ሲሰራ ይሄ ሁሉ ህዝብ እያየ እየሰማ እንዴት አስቻለው? እኔ ይሄችን በማንበቤ ብቻ ጭንቅላቴ ነው የዞረው። ከዛ አንጻር ለማለት ያህል ነውና እስቲ እንደው ወደ ውይይታችን ለመግባት ያህል ባጭሩ ያለችን ጊዜ ውስን ነች። 40 ደቂቃ ነው፣ 40 ደቂቃ አይበቃንም ታሪክ ያለውን ሁኔታ ለማየትና የመለስ ልቃቂት ብለ ያልክበት ምክንያት ምንድን ነው? የመለስ ልቃቂት ባጭሩ።
የመለስ ልቃቂት እንግዲህ ያው መጽሐፉን ላገኙ ሰዎች አንብቦ ሲጨርሱ ያገኙታል ብዬ አስባለሁ። እንትኑ መንገዱን ነው የሚያሳየው። የአንድ ያላለቀ መንገድ አለ። ያ መንገድ ሲያልቅ ምን ይሆናል የሚለውን ለማሳየት ነው። ለምሳሌ ያው ጥጥ ከጥጥ ጋር የተያዘ ነው ልቃቂት። ሁሉም ሰው እንደሚያውቀው መጀመሪያ ጥጥ ይፈተላል፣ ምን ይባላል እያለ እያለ ከልቃቂት ነው ወደ ልብስ የሚሄደው። ስለዚህ ልቃቂት የሚለውን የመንገዱ መሀል የቆመ ብናደርገው ልብስ ከመሆኑ በፊት ያሉት ሌሎች ስቴፖች አሉ እና አሁን ያለንበት ደረጃ በተለይ ከዚህ ከኤክስፐርት እና ከሌሎቹ ጋር ተያይዞ በልቃቂት ደረጃ ነው ያለ ነው። ምናልባት በውስጥ አይተው ከሆነ ያው ያያችሁ የኤክስፐርት ኢምፓወርመንት ፕላን የሚል ምዕራፍ 4 ላይ አለ ከ1985 እስከ 2025 ዓመተ ምህረት የሚል። ስለዚህ አሁን ያለንበት ዓመተ ምህረት 1908 ነው እና መሀሉ ላይ ነው ያለነው። ከመሀሉ በኋላ ከዚህ በኋላ ከሄደ እንግዲህ ከዚህ መጽሐፍ ላይ የተቀመጡ እንትኖች ትንቢያዎች አሉ። እንደዛ ትንቢያዎች ይፈጸማሉ እና ጆርኒው ወይም ይሄ መንገዱን ለማሳየት ነው ልታቂት የሚለው የገባው ባጭሩ።
ኦኬ፣ ወደ መጽሐፉ ስንመጣ ኤፈርት ትልቅ ቦታ ይዟል ለወያኔ የኢኮኖሚ ሀገሪቱን ለመበጥበጥ ለመበዝበዝ በምሳሌ ታስቀምጣለህ አልሜዳን እና ሞሰብን ባንክም አለ ወደዛ እንሄዳለን እስቲ ስላልሜዳና ስለሞሰብ በተራ በተራ ስለሁለቱ እንዴት አርገው አገሪቷን አልሜዳ የጨርቃ ጨርቁን እንዴት አርገው እንደተቆጣጠረ አቶ መለስ አልሜዳ እንዳይከስር ምን እንዳደረጉ መጻፍ ላይ ያለውን አጠር አርጋ አስቀምጥልን።
አልመዳ ጨርቃ ጨርቅ የሚለው በክፍል 2 ምዕራፍ 9 ላይ የተቀመጠ አንዱ ማሳያ ነው። እንደ ማሳያ ነው የቀረበው። እያንዳንዱ ነገር በዝርዝር አይደለም የቀረበው፣ ግን ለሰዎች ጥሩ ምሳሌ ሊሆን ይችላል በሚል ነው። እንግዲህ አልመዳ ጨርቃ ጨርቅ ሲመሰረት መጀመሪያ ምናልባት ታስታውስ ከሆነ ኢትዮጵያ ውስጥ የነበሩ ትላልቅ ጨርቃ ጨርቅ ፋብሪካዎች ነበሩ። እንደ አቃቂ ጨርቃ ጨርቅ፣ አርባ ምንጭ ጨርቃ ጨርቅ፣ አዋሳ ጨርቃ ጨርቅ፣ እነዚህ በሙሉ መጀመሪያ እንዲጠፉ፣ ሰራተኞቻቸውን እንዲያባርሩ፣ ስራቸውንም እንዲቀንሱ ነው የተደረገው። በተለይ አቃቂ ጨርቃ ጨርቅ በአንድ ጊዜ ከ4000 ሰራተኛ በላይ ነው የተቀነሰው። አርባ ምንጭ ጨርቃ ጨርቅ 5000 ሰራተኛ የተቀነሰው ቃጠሎ ሁሉ እንዲደርስበት ነው የደረገው። ይሄ የሆነ ያለ በጎን የተመሰረተው አልመዳ ጨርቃ ጨርቅ ነው። ስለዚህ ለአልመዳ ጨርቃ ጨርቅ መመስረት የመጀመሪያው እርምጃ ከዚህ በፊት በኢትዮጵያ ውስጥ በጣም ታዋቂ የነበሩትን እና አቃቂን አርባ ምንጭን እና ባህር ዳር ጨርቃ ጨርቅን ማዳከም ነው። ከዛ ቀጥሎ የሆነው ምንድነው? አልመዳ ጨርቃ ጨርቅ ሲመሰረት እንኳን የተመሰረተው በባንክ ብድር በሚባል 1 ምናምን ቢሊዮን ብር ከባንክ ተበድሯል በሚል ነው የሚለውና እሱም በመረጃና ማስረጃ ተቀምጧል። እንግዲህ አሳዛኙ ነገር ያ ሁሉ ብድር ከተወሰደ በኋላ የማይከፈል እና የተበላሸ አካውንት ውስጥ እንዲገባ ተደርጎ ብድሩም እንዲቀር ነው የተደረገው። ያ የኢትዮጵያ ሕዝብ ገንዘብ ሙሉ ለሙሉ እንዲቀር ተደርጓል። ከዛ በኋላ አልመዳ ከተቋቋመ በኋላ ያው ጨርቃ ጨርቆቹን ሲያመርት ፕሮዳክሽኑን ወደ መንግስታዊ ተቋማት ለማሰማራት በተለይ አልመዳ አንድ ሰሞን የጨርቃ ጨርቅ ምርት ሲወድቅ አልመዳን እናድን የሚል ፕሮጀክት በአቶ መለስ ተቀርጾ ይሄ አልመዳ እናድን ፕሮጀክት ከሞላ ጎደል የመንግስታዊ ተቋማትን እንደ ገንዘብ ማስገኛ በተለይም የመከላከያ ሚኒስትርን ጽህፈት ቤቶችና መከላከያ ወታደሮቹ ሬንጀር ከወታደራዊ ቁሳቁሶች ጋር ተያይዞ ከውጭ የሚመጡትን በማስቀረት ሙሉ ለሙሉ አልመዳ እነዛ ምርቶች እንዲያመርት እንደ ሬንጀር አይነትም የአንሶላ ሌሎች ከዚህ ከወታደራዊ አገልግሎቶች ጋር ተያይዙትን ሙሉ ለሙሉ ለሰራዊቱ እንዲያመርቱ ነው ያደረጉትና በቁጥር እንኳን ብታየው ወደ 200,000 ሰራዊት እንደው አለ ተብሎ ቢታሰብ እና እነዚህ ሰዎች በአመት ውስጥ 1000 ብር የልብስ ባጀት አላቸው ብትል ከእያንዳንዱ ወታደር 1000 ብር አልመዳ ይወስዳል ማለት ነው በአመት እና ይሄም በ200,000 ማባዛት ነው። ሶ በዚህ መልኩ የኢኮኖሚውን የመጠቀም ሁኔታ ነው። በሌላም በኩል ስራ አጥም ከመፍጠር አንጻር ወደ 40,000 ሰራተኛ ነው አልመዳ ቀጥሮ ያለው።
የት ነው የቀጠረው?
40,000 ሰራተኛ እዛው። እንግዲህ ይሄም አሁንም ከራሱ የአልመዳ ጨርቃ ጨርቅ ማርኬቲንግ ዳይሬክተር እዚህ መጽሐፉ ላይ ታገኘዋለህ ለሪፖርተር በሰጠው መግለጫ በልብስ ስፌትም እንግዲህ 3 ፋብሪካ ነው ያለው አልመዳ እዛው መቀሌ ውስጥ ማለት ነው። እንግዲህ ትስስር አለው ምናልባት ወደ ሌላ ይወስደናል እንጂ አልመዳ ጨርቃ ጨርቅ ዝም ብሎ አይደለም ጨርቃ ጨርቁ የሚያመርተው። ከዚህ ወልቃይትና ጠገዴ እነዚህ ከአማራ ክልል ተቆርሰው የተወሰዱ ቦታዎች ላይ ጥጥ ይመረታል። ያንን ጥጥ የሚያመርተው ህይወት ሜካናይዜሽን የሚባለው አንዱ የኤፈርት ኩባንያ ነው። ጥጡ በጣም በብዙ 100,000 ቶኖች ነው የሚመረተው። ያንን ጥጥ ወደ መቀሌ ይወስዱታል። መቀሌ ውስጥ ብሩክ ኬሚካል የሚባል ሌላ ትልቅ ሂውጅ በ7 ቢሊዮን ብር ያቋቋሙት ፋብሪካ አለ። ይሄ ቀለም ምናምን እያመረተ ክር ምናምን የሚያመርት ነው። ከነዚህ ከጥጡ ከምኑ ክሮቹን የሚያመርት ነው። ከክሩ ወደ አልመዳ ሄዳል፣ ጨርቃ ጨርቁን ይመርታል። ሌላ አልመዳ ቁጥር 2 ደግሞ አለ። ሌላም ጨርቃ ጨርቁን ወደ ስፌት የሚቀይር የአልመዳ ጨርቃ ጨርቅ ስፌት፣ እሱም ከ10,000 በላይ ሰራተኞች ያለው ነው። ስለዚህ በዚህ መሰረት ትስስር ፈጥሮ ከ40,000 በላይ ሰራተኞች ቀጥሮ በመቀሌ ውስጥ የሚሰሩበት ነውና ያንንም ለማሳያ ነው የቀረበው። ይሄን ነው ማለት እንፈልገው።
እንዳልከው የሚሊተሪውን ብቻ ከ200 ሺህ ቢሆን በተጨማሪ የተማሪዎችንና የመምህራንን ልብስ በቁጥጥር አርጓል የሚል ጽሑፍ ያየው መሰለኝ። እስቲ ስለሱ ብታስረዳን።
እሱ ገና እኔ ያለው ጥናት ላይ ነው የነበሩት። እንደ ሞዴል አዲስ አበባን ሞዴል አርገውት እና እዛው መቀሌ ውስጥ እንደ ሞዴል አርገው ከረጅም ጊዜ አኳያ የዚህ የተማሪዎች ዩኒፎርም በሁሉም ለማምረት በሞዴልነት ነው የተያዘው። አይ ቲንክ ከመቀሌ ብዙ የተሻገረ አይመስለኝም፣ ግን ከረጅም ጊዜ አኳያ አቀዳቸው አመዳ ጨርቃ ጨርቅ በትምህርት ቤት ውጤቶች ላይም ምርቱን እንዲያበርት ነው። ይሄ ገና በሞዴል ደረጃ የተያዘ ነው። መጽሐፉም ላይ ተቆነ በሞዴል ነው የቀረበው፣ ሙሉ ለሙሉ የተስፋፋ አይደለም።
የሞሰብን የሲሚንቶ ፋብሪካ በተመለከተ ደግሞ አይ ዶንት ኖ እንግዲህ አንተ ትደግመው እንደሆነ አላውቅም እንጂ የሞሰብና የሙገር ሲሚንቶ ፋብሪካዎች ምንድን ነው የሚባሉት የቦርድ ሊቀመንበር የሆነው መስፍን ስዩም ነው የሚል ያነበብኩ መሰለኝ። ትክክል ነው ያነበብኩት?
መሶቦ እንግዲህ ምንድነው ያው ኤፈርትን መረዳት ያለብን በትላልቅ የኢኮኖሚክ ተቋማት ላይ ነው ስራውን የሚሰራው እና በአምስት ትልልቅ ዘርፎች ነው ያሉት። አንደኛው የዚህ የኮንስትራክሽን ዘርፉ ትልቅ በጣም በአገሪቷን የኮንስትራክሽን ዘርፍ ለመቆጣጠር እቅድ አውጥቶ የሚንቀሳቀስ ነው። መሶቦ ብቻ ሳይሆን መሶቦ አለ፣ ትራንስ ኢትዮጵያ አለ፣ ሱር ኮንስትራክሽን አለ። እነዚህ ተቀናይተው ነው የሚሰሩት። የትራንስፖርት ዘርፉን ደግሞ ሌሎች አሁን ሱር የጠቀስኩልህ አለ፣ ሌሎች ጉናም ጋዝ፣ የንግድ ዘርፉም የሰርቪስ ሴክተሩም አለ። የማዕድንም በተመሳሳይ እንደ ኢዛና የሌሎች የእብነበረድ ተቋማት አሉት። ስለዚህ በዘርፍ በዘርፍ የተከፋፈሉ ናቸው። ሶ መሶቦን ስናስብ መሶቦ የኮንስትራክሽን ዘርፉን የኢትዮጵያን የኮንስትራክሽን ዘርፍ ለመምራት የተቋቋመ ነው። እንግዲህ ይህም ከአልመዳ ጨርቃጨርቅ ጋር ተመሳሳይነቱ ምንድን ነው? አልመዳ አቃቂ ጨርቃጨርቅን እና ሌሎች እነዚህ አርባ ምንጮችን ለማጥፋት የሄደውን ያህል ይሄ መሶቦ ሲሚንቶም በኢትዮጵያ ውስጥ በጣም ታዋቂ እና ተወዳጅ የነበረውን ሙገር ሲሚንቶን የማዳከም ስራ ሰርቶ ነው የተነሳው። እና እንግዲህ የሚያሳዝነው ቅድም እንዳልከው የትግራዩ ስዩም መስፍን የውጭ ጉዳይ ሚኒስትሩ እዚህ የቦርድ ሰብሳቢ እና የቦርድ ምክትል ሆኖ ለኤፈርት እዛ ሄዶ ግን ለሙገር ሲሚንቶ የቦርድ ሰብሳቢ ነው የሆነው። እና ሁለት አንድ አይነት ምርቶችን ለሚያመርቱ ሰዎች አካላት ሄደ ሁለት ቦታ ቦርድ ልትሆን አትችልም። በሳይንሱም ኮንፍሊክት ኦፍ ኢንተረስት የሚባለው አንዱ አንዱን ግጭት የሚፈጥርበት ነው። ያ ብቻ ሳይሆን ያው ታስታውስ ከሆነ ሆን ተብሎ የመሶቦ ሲሚንቶ እንዲሸጥ ሙገር ፕሮዳክቱን እንዲቀንስ ተደርጓል። በብዙ ጊዜ ጫና ተደርጎበታል። ያ ብቻ ሳይሆን አሁን ለምሳሌ የአባይ ግድብን እንደ አንድ ምሳሌ ብትወስድ ለአባይ ግድብ የሲሚንቶ ምርት የሚያቀርበው መሶቦ ሲሚንቶ ፋብሪካ ነው። ሌሎች አዲስ አበባ ላይ የሚካሄዱ የነዚህ 20,000, 40,000, 100,000 የሚባሉ የኮንዶሚኒየም ቤቶች በብዛት ሲሚንቶ የሚያቀርበው የመሶቦ ሲሚንቶ ፋብሪካ ነው። ስለዚህ ሙገርን በማዳከም ሲሚንቶ ፋብሪካውን ማሳደግ፣ ይሄ ደግሞ የፖለቲካ ውሳኔ የሚሰጡ ሰዎች የቦርዱ የዛኛውም የዚህኛው አድርጎ የማድረግ ስራዎች በግልጽ የተሰሩበት ነው። ይሄ በመረጃና በማስረጃ የተደገፈ ነው።
ባልሳሳት ካረሳሁት በስተቀር እዛው መጽሐፍ ላይ ስለ ሙገር ስትጽፍ የሙገር ኢንጂነሮች እና የቴክኒክ ኃላፊዎች ሙገርን ለማሳደግ ኳሊቲውን ከፍ ለማድረግ አንዳንድ ሀሳብ ሲያቀርቡ በስዩም መስፍን ውድቅ ይሆንባቸዋል፣ አልፎ ተርፎ መጥፎ ጽሑፍ ይጻፍና ይላክባቸዋል የሚል ነገር ያየው መስሎኛል። ስለሱ እስቲ ብታስረዳን።
እንግዲህ በጥቅሉ ምንድን ነው የዚህ ምናልባት መጽሐፉ ላይ የኢኮኖሚክ ኢንስትሩመንት እና የፖለቲካ መሳሪያዎች ሚላል የአንዱ የነዚህ ምናልባት ምዕራፍ 3 መሰለኝ ያቀራረብ ማሻሻያ የምትል ነገር አለች እና የኢኮኖሚ መሳሪያዎች መጠቀም የፖለቲካ መሳሪያዎች መጠቀም ማለት ምንድነው? በሌላ አነጋገር የኤፈርት ኩባንያዎች እንዲያድጉና እድገታቸው እንዲያሳዩ የመንግስት ስልጣንህን ተጠቅመህ ሌላውን መድፈቅ ማለት ነው። ይሄ ኢኮኖሚክ ኢንስትሩመንት የሚባለው ለምሳሌ ቀደም እንዳልኩ ምርታቸውን በሰፊው ወደ ገበያ እንዳያወጡ ማድረግ በተለያየ ምክንያት ተበላሽቷል ፋብሪካው ወዘተ በማለት ማዳከም ጠንካራ የማኔጅመንት ሰዎች ካሉ ለምሳሌ ሙገር ላይ የነበሩት ጠንካራ ኢንጂነር ነው የነበሩት በተለያየ መልኩ የግምገማ የሚባል ነገር አለ ያው ከርቅም ተሰሙት በሱ በማድረግ ከስራው ላይ ዲስከሬጅ እንዲሆኑ እንግዲህ ሙገር ሲሚንቶ ፋብሪካ ስራ አስኪያጅ የነበሩት ሰው ወደ በሙስና በመናምን ተብሎ ነው ወደ እስር ቤት የተጋዙትና በዚህ መልኩ ሌላውን ተቋም የማዳከም ስራ ይሰራልና ከዛ አንፃር ነው እዛ መጽሐፍ ላይ የተጻፈው።
ኤርሚያስ ስለ ብሔራዊ ባንክና አሁን ትልልቆቹን ነው የምናነሳው በጣም ብዙ አሉ የሚያሳዝኑ ታሪኮች ግን ትልልቆቹን እናንሳና ንግድ ባንክ ለኤፈርት ድርጅቶች ገንዘብ አበድሮ አላበደርኩም ያለ ይል ነበር ይሄንን እንኳን ሪፖርተር ጋዜጣ ላይ ሁሉ እንካሰላን ተይዘውበት ነበር ያን ገንዘብ መጨረሻ ላይ ማመኑ አልቀረም ግን በመንግስት ትዛዝ መክፈል ስላልቻለ እዳው ለብሔራዊ ባንክ ይግባ የሚል ጽሑፍ አንብቤ ያለውና እስቲ አጠራ አድርገ ይሄን ሪሌሽን ብታስረዳን።
እንግዲህ የዚህ የኤፈርት የፋይናንስ ምንጭ ምንድነው የሚለውን ለማሳየት ነው። ምናልባት ለአድማጮች ግልጽ እንዲሆን የዚህ መጽሐፍ ማዕከላዊ ነጥብ ያለው ምዕራፍ 5 ላይ ነው የማስታወሻው አስኳል የሚል እና ይሄ ምንድነው የሚለው ይሄ ማስታወሻው አስኳል አቶ መለስ የጻፈው ነው በህይወት ያለ ጽፎት ግን ለካድሬዎች ተበትኖ ለህዝብ ያልተበተነ የሱ ንግግሮች ናቸው እና አሁን ለምሳሌ የፋይናንስ ምንጩን ሲናገር አቶ መለስ ከበረሃ ባገኘነው ገንዘብ በጦርነቱ ጊዜ ባገኘነው ምናምን ብሎ ነው የሚለው እና እሱ ትክክል ነው ትክክል አይደለም የሚለው ነው ለማረጋገጥ አንዱ የተጻፈው እና እዚህ የፋይናንስ ምንጩ የኤፈርት ጋር ስትሄድ ከአራት አምስት በላይ የፋይናንስ ምንጭ አለው። አንደኛው አንተ እንደተከፈከው ከብድር ይበደራል ከተበደረ በኋላ ያንን ብድር የተበላሽ አካውንት ውስጥ እንዲገባ አድርጎ ብድሩን የማይመለስበት ሂደት ወይ ራይት ኦፍ የሚያደርግበት ሁኔታ ነው። ሌላው የማጭበርበር ነው የፋይናንስ ምንጩ። ሌላው በመንግስታዊ ስልጣንን በመጠቀም አስገድዶ ለመንግስት ተቋማት ምርት በመሸጥ ፕሮዳክቶቹን ወደ ውጪ በታክስ በሳይከፍል በመላክ ወዘተ የሚገኙ የፋይናንስ ምንጮች ናቸው። ስለዚህ ከነዚህ ውስጥ አንዱ ለባንክ ብድር ይበደራሉ። ብድር ከተበደሩ በኋላ ያን ብድር የማይከፍሉበት ሁኔታ ነው የተፈጠረው። ይሄ አሁንም በኤፈርት እና በሪፖርተር ጋዜጣ ላይ ለተከታታይ ለስድስት ለሰባት ሳምንታት በአታካራ መልኩ ወጥቶ በኋላ የተረጋገጠ ነው እና ይኸው መጀመሪያ እነዚህ መስኮ ሲሚንቶ አልመዳ ጨርቃ ጨርቅና አዲስ መዳኒት ፋብሪካ ከአንድ ነጥብ ምናምን ቢሊዮን ብር በላይ ይበደራሉ። ከዛ ያንን ብድር ሳይከፍሉ ሲቀሩ ያው ሪፖርተር በወቅቱ ከአቶ መለስ ጋር ተጣልቶ ስለነበረ እና ይሄ ሚስጥር ስለሚያውቅ ቀጥታ ጋዜጣው ላይ አወጣ። ከዛ ክትትል ሲደረግ እንደ ሰፈር ሌባ እንደዚህ እንደ አካባቢ አጭበርባሪ ሄዶ ዶሴውን ነው ያወጡት ከብሔራዊ ከንግድ ባንክ ውስጥ ማህደሩን እስከ ማውጣት ደረሱ። ያ ማህደር ሲወጣም ስለደረሰው ማህደሩ መውጣቱን ተናገረ። በኋላ ንግድ ባንክ አይኑን አጥቦ እኛ ለኤፈርት አላበደርንም ውሸት ነው ሪፖርተር በፊት ለፊት ገጽ እንድታወጣለው እርግጥም ለኤፈርት አላበደረም። እንግዲህ ምንድነው እዚህ ጋር የነበረው የፈንት በስሙ አልተበደረም። የተበደረው መሶቦ ሲሚንቶ ፓልመዳ ተርካተር ከአዲስ መዳኒ ፋብሪካ በሚል ስም ነው የተበደረው፣ በተናጠል ስም ማለት ነው። ስለዚህ ሱወጣ ይሄ ነገር ሲታወቅ ወደ ከንግድ ባንክ ብድሩን ወደ ልማት ባንክ ወሰዱት። ልማት ባንክ እንግዲህ የመንግስት የመወሰድ ስልጣን አለው ልማት ባንክ ላይ። ስለዚህ የመወሰድ ስልጣናቸውን ተጠቅመው ያ ባንክ ያ ብድር እንዳይሰበሰብ እና የተቃጠለ በሚል እንዳይሰበሰብ ተደረገ። በዚህ ምክንያት እንግዲህ የኢትዮጵያ ገንዘብ የሆነ ከአንድ ነጥብ ምናምን ቢሊዮን ብር በላይ ያው ሟቀሊጥ ሆኖ ቀረ ማለት ነው። እና እሱን ስቶሪ ለማሳየት ነው የገባው።
ለአድማጮቻችን የልማት ባንክ ባጭሩ ምንድን ነው? ከየት ነው የሚያመጣው ገንዘቡን? ምንድን ነው አላማው? ስራው ምንድን ነው ባጭሩ?
የልማት ባንክ እንግዲህ ያው ሲያሜው እንደምትሰማው ልማት ነው የሚለው። ምንድን ነው እነዚህ የመንግስት ድጋፍ የሚደረጉ እና ትኩረት የሚደረጉ የልማት ስራዎች ላይ በልዩ ሁኔታ መንግስት ብድር የሚያበድርበት ነው። ይሄ ልማት ባንክ ከኮሜርሻል ባንኩ ከንግድ ባንኩ ትንሽ ለየት የሚያደርገው ምንድን ነው? የቁጥጥር አድማሱ በተለይ እነዚህ የአይኤምኤፍ ወርልድ ባንክ እነዚህ ፋይናንሻል ተቋማት ብዙ ቁጥጥር የሚያደርጉበት አይደለም። እነ ንግድ ባንክ ላይ ግን ከፍተኛ ቁጥጥር አላቸው። እና ልማት ባንክ ከሞላ ጎደል የመንግስት አስፈጻሚው አካል ላይ እነዚህ ቦርድ ሰብሳቢው ከአቶ መለስ ጀምሮ እና አቶ በረከት እና አቶ አባይ ጸሐዬ እና እዛው ንግድ ባንክ ላይ ልማት ባንክ ላይ የማይተክ ከሆነ ፕሬዚዳንቶቹ ስራ አስፈጻሚዎቹ ሆኑ የትግራይ ሰዎች ናቸው። እና ሙሉ ለሙሉ የመንግስትን ውሳኔ የሚደግፉ እና የመንግስት ብዙ የእነዚህ የአይኤምኤፍ ወርልድ ባንክ ጣልቃ ገብነት የማይታይባቸው ናቸው። እንግዲህ መረጃውም እንደሚያሳዩት አይተው ከሆነ ልማት ባንክ እስከ ዛሬ ካበደራቸው ብድሮች 40% የሚሆነውን ያበደረው ለእነዚህ ለኤፈርት ድርጅቶች ነው። እሱ ራሱ በጣም አስደንጋጭ ነው። ይሄ በመረጃና በማስረጃ የተቀመጠ ነው። እንደውም በአንድ ወቅት እዚህ የሚሊኒየም እንትኑ ዩቤሊዩን ሲያከብር ካበደረው 3 ቢሊዮን ከያዘው እቅድ ውስጥ 1.5 ለመሶቦ ሲሚንቶ ነው ቢሊዮን ብር ነው ያበደረው። እና 50% በላይ ለአንድ ፋብሪካ ከ50% በላይ የሚያበድርበት ነው። እና ኦልሞስት ልማት ባንክ ማለት ከሞላ ጎደል የኤፈርትን ኩባንያዎች ለመደገፍ የተቋቋመ ነው ቢባል ማጋነን የሚሆን አይደለም። ያ በዳታ ተቀምጧል። ይህን ነው ማለት እንፈልገው።
ኤርሚያስ፣ አንድ በጣም ያሳዘነኝና የሚያሳቅቅ ያነበብኩት የጻፍከው 3 የዳቦ መጋገሪያዎች ደርግ ያሰራቸውን የዳቦንና የምግብ ችግርን ለመቀነስ ብሎ አዲስ አበባ ውስጥ ያስተከላቸውን በልዩ ጥንቃቄ ያስተከላቸውን ፋብሪካዎች ወያኔ አዲስ አበባን ከተቆጣጠረ በኋላ ቀስ በቀስ እንዲጠፉና ወደ መቀሌ እንዲገቡ አደረገም ይላል። አጠር አድርገህ እስቲ ስለሱ ንገረን።
እንግዲህ ምንድነው ያው እኔም የአዲስ አበባ ልጅ ስለሆንኩኝ ይሄን ነገር በደንብ በአካልና በእንትን አውቀዋለሁ። በ1977 ድርቅ ጊዜ የዚህ ከፍተኛ ኢትዮጵያ ውስጥ በደርግ ጊዜ የገባ ድርቅ የዛኔ ደርግ ካደረጋቸው ምናልባት በጎ ነገሮች አንዱ ጣሊያን ሀገር ሄደው የዚህ የዳቦ ማምረቻ መለስተኛ ፋብሪካ ልትላቸው የምትችላቸው ማሽኖችን ያመጣው በወቅቱ ኦልሞስት ከ20 ሚሊዮን ብር በላይ መሰለኝ የፈጀው። እና እነዛ የዳቦ መጋገሪያ ማሽኖች ወይም መለስተኛ ፋብሪካዎች ያልኩህ በአዲስ አበባ 3 ቦታ ነው እንዲተከሉ ተደርጎ የነበረው። ብዙዎቹ ምናልባት አዲስ አበባ ላይ ያሉ ሰዎች የሚያውቁት ከሆነ በቄራ አካባቢ ላይ ወደ ሌሎች 2 ቦታዎችም ወደ ከፒያሳ ወደዛም
ራስ ደስታ ሆስፒታል አካባቢ ብለናል።
ራስ ደስታና አንድም ሌላም ቦታ አለ። ሶ እነዚህ 3 ቦታዎች ላይ ህዝቡ ቢያንስ ዳቦ ገዝቶ እንዲበላ በማለት ከጣሊያን ያስመጣቸው ማሽኖች ተተክለው ነበረ። እዛ ሰራተኞችም ተቀጥረው የሚሰሩበት በርካታ ብር የሚገኝበት እና እንግዲህ አንዱ ማሽን በወቅቱ እስከ 6000 ምናምን ዳቦ በአንድ ጊዜ የሚተፋ እንደውም ታስታውስ ከሆነ ምናልባት በዛ ወቅት ከዛ ከነበራችሁ የማይክል ዳቦ የሚል ከፍጥነቱም ከጥራቱ ምንም ተነስቶ ማይክል የዛን ሰሞን ታዋቂ ስለነበረ ማይክል ዳቦ ነው የሚባሉት። እና ያንን ለአዲስ አበባ ህዝብ በሰፊው ሁኔታ ሲሰጥ የነበረ ዳቦ እነሱ ከገቡ በኋላ ያው ምርቱንም እንዲቀንስ ሰራተኞቹም እንዲቀንሱ ተደረገ። በሂደት ከተረሳ በኋላ ማሽኑ ተነቅሎ ወደ ትግራይ ነው የተወሰደውና በዚህ መልኩ ነው ወደ ትግራይ ንብረት ሊወሰደው የሚለው ደማሳያ ነው። እንደማንኛውም ሰው ያሳዝናል። በተለይ ለኛ ለአዲስ አበባ ልጅ ለነበረ ሰዎች ትዝታውም ስላለን እንዲህ አይነት ነገር ነክለ ወስደህ ምንም አይነት ንብረት ከህዝብ አለሽ ተርኩም ብለ ስትል እንደ መሳቂያ ነው የሚሆነውና እንደ መሳቂያ ይቀርበ ነው እዛን መጽሐፍ ላይ።
ኤርሚያስ ስለ መጽሐፉ ላይ ብዙ ነገሮች ጽፋለ። ሪሊ የኢትዮጵያ ድምጽ ሬዲዮ ይሄን መጽሐፍ ኢትዮጵያኖች አግኝተው እንዲያነቡ በተደጋጋሚ ምክራችንን እንለግሳለን። ማን እንደሆነ ወያኔ ምን አይነት አስተሳሰብ እንዳለው ለማወቅ ይረዳል። መጽሐፉ ላይ ከዚህ በፊት የጻፍከው መጽሐፍ ላይ ያስተማርካቸው አራተኛ ክፍል፣ ሶስተኛ ክፍል፣ ስድስተኛ ክፍል ወዘተ አንተ አስተማሪ ሆነ ያስተማርካቸው ሰዎች ጄኔራል ሆኖ አገሪቱን ይመራሉ እንደው በአጠቃላይ ስናወራ እውነት ነው? እንዴት ይታያል? ምን ይተሰማሃል? እንስታስበው
ያው ምልህ ሚሊተሪ የነበረውን ሚሊተሪ ሲያባርሩት ሙሉ ለሙሉ ያለፈውን ሰራዊት የኢትዮጵያ ሰራዊት ሲያባርሩ እነሱ ሰራዊት እንደሚሆኑ ምንም ጥያቄ አልነበረም። እና እንግዲህ ልዩነቱ ምንድነው ለብዙ ሰው ከግንዛቤ እንዲገባ አንድ ተራ ወታደርና አንድ ጄኔራል ማከል የችሎታም የዚህ የትምህርት ዝግጅትም የስልጣናም ልዩነት የለም። በቃ ያጋጣሚ ነገር ነው። ከሪ ጄኔራል ተሆናለህ፣ ገሌሻ ለቃ ተሆናለህ፣ ከሪ ኮሎኔል ተሆናለህ የተባለው ምክንያቱም ሁሉም ከበረሃ በኩል መልኩ ነው የመጡት። አንድ ሳን ሲበሉ ነው የነበረው። ጥላቻቸው እኩል ነው ለኢትዮጵያ ህዝብ፣ በተለይ ለአማራ ተወላጆች ያላቸው ጥላቻ አንድ አይነት ነው። ምናልባት እንግዲህ ለየት የሚያደርገው አንዳንዶቹ የቅርብ ዘመድ ሊኖራቸው ይችላል። ከፖለቲካ መሪዎቹ ጋር ቅርብ ሊሆኑ ይችላሉ ከነመለስ እና ከሌሎቹ ጋርና በጀነራሉ መሐከልና በአስር አለቃ ወይም ለነገሩ ብዙዎቹ ታጋዮች ከመቶ አለቃ በታች አልሆኑም እና በመቶ አለቃው መሐከል አንዳችም የሆነ የብቃት የትምህርት ዝግጅት የአገልግሎት ዘመን ልዩነት የሌለበት ነው። ምናልባት በጣም ደግሞ ወደ ውስጥ ከገባን ጄኔራሎቹ የአድዋ ልጆች ሊሆኑ ይችላሉ፣ ጄኔራሎቹ የአክሱም ልጆች ሊሆኑ ይችላሉ፣ መቶ አለቃዎቹ ደግሞ የውቅሮ ወይም እንደዚህ እነሱም እርስ በራሳቸውም ስለሚፎካከሩ እንደዛ ሊሆኑ ይችላሉ። በዛውም ውስጥ ልዩነት ያለበት ነው እና አንዱ ነጥብ ሁሉም አልተማሩ ሰው ደግሞ ጄኔራል መኖር ነበረበት፣ ኮሎኔል መኖር ነበረበት። እንደው በአጋጣሚ የተደረገ ምደባ ነው። በሁለተኛ ደረጃ ስታወዳድረው ከቀድሞ ጋር ከነበረው እንግዲህ በና በዓለም አቀፍ ደረጃ መስፈርት አስቀምጠህ አንድ ሰው ጄኔራል ለመድረስ ምንድን ነው ማሟላት ያለበት ብለስትል በጣም ያስደነግጣል። ይሄ የዓለም አቀፍ ስታንዳርዶችም አሉ። አንድ ሰው ከሀያ ዓመት በላይ ሳያገለግል፣ ይሄ ነው የሚባል ጦርነት ሳይመራ፣ ይሄ ነው የሚባል ጀብዱ ሳይፈጽም ጀነራል የሚሆንበት ነገር የለም። ግን አስቂኙ ነገር በኢትዮጵያ ታሪክ ውስጥ እንኳን የሌለ ለመጀመሪያ ጊዜ ሙሉ ጀነራል የተፈጠረባት ኢትዮጵያ አሁን ነው። ሙሉ ጀነራል የሆነው ሰው ከአስራ አንደኛ ክፍል የሆነበት ሁኔታ ነው የምታየው። በሴቶቹም ደረጃ በኢትዮጵያ ታሪክ ውስጥ ሴት ሁለት ጀነራሎች የተፈጠሩት በዚህ ዘመን ነው። ምንም አይነት የትምህርት ችሎታ የሌላቸው ሲቪል ሰርቪስ ኮሌጅ ተገብተው ወጡ ልጆች ያሉበት ነው እና አጠቃላይ ወታደራዊ ስርዓቱ ከትንሽ ከአፍሪካም ከምንም እንደው ከሶማሊያም በባሰ ሁኔታ ያለ ግን በስጋና በደም ትስስር ጀነራል ኮርኔል የተሆነበት ምንም አይነት አካዳሚክ ችሎታ የሌለበት ሁኔታ ነው። በጥቅሉ ይሄን ነው ማለት የምችለው።
ኤርሚያስ፣ ወደ አሁኑ የፖለቲካ ሁኔታ ስንመለስ በአሁኑ ጊዜ በዳያስፖራም በአገር ቤትም ትግሉ በተለያየ መልኩ እየተካሄደ ነው ግን አንዳንድ ታዛቢዎች እንደሚሉት በተናጠል ነው የሚደረገው የሚሉ አሉና ባጭሩ ሰዓታችንም እየደረሰ ነው ይሄ ትግል የተቀነባበረ ሆኖ ለውጥ ባጭር ጊዜ ውስጥ እንዲመጣ በውጭም በአገር ቤትም ያለው ምን ማድረግ አለበት ትላለህ በምን አይነቱ የታመጣገል አለበት ትላለህ
እንግዲህ አጠቃላይ እኔ ሁኔታውን ካየሁት የህዝባዊ እንቢተኝነቱ ከሁሉም ቦታ እኩል ነው። ምናልባት አንዳንድ ወይ ትግራይ ላይ በተለየ ሁኔታ የኢኮኖሚ ተጠቃሚነቱ ስላለ ትንሽ ለየት ሊል ይችላል እንጂ በአማራ አካባቢ ያለው የበደል ጭቆና እና በኦሮሚያ ያለው የበደልና ጭቆና በይዘቱ በአይነቱ ልዩነት የለውም። በኦሮሚያ ያለውና በሶማሊያ ያለው በሶማሊያውና በአፋር ስለዚህ በአጠቃላይ በኢትዮጵያ ውስጥ ያለው የእኩል ተጠቃሚነት ያለ መሆን የፖለቲካ ስልጣን አለመያዝ የራስን በራስ የማስተዳደር ችግሮች የፖለቲካ መብቶች እነዚህ በሙሉ እኩል የተጨፈለቁና ከአንደኛው ቦታ አንደኛው ቦታ ይሻላል የሚባልበት አይደለምና ይሄ አንዱ መነሻ ነው በአጋጣሚ ሆኖ ይሄንን አመጽ ሊያነሳሱ የሚችሉ ነገሮች ትናንሽ የሚመስሉ ግን እንደመነሻ የሚሆኑ ነገሮች መፈጠር አለባቸው። አሁን ለምሳሌ የኦሮሚያው አመጽ እናየው በአንድ ጊዜ ሁሉም ቦታ አይደለም የተሰራጨው። እዛች ግንጭ የምትባል ቦታ ላይ በማትጠበቅ መልኩ ከዚህ ከመሬት ከምን ጋር ተያይዞ ተነሳው አጠቃላይ ኦሮሚያን አዳረሰ። የአማራም ክልል ብታየው ኮሮኔሉ ጋር ተያይዞ የወልቃይት ምናምን ተነሳ ጠቅላላ አማራ ክልልን አዳረሰና ሁሉም ጋር መንስኤ ይፈልጋሉ ያስባለው ነው የሆነ የአካባቢያዊ ሆኖ ሊያከታተል የሚችል ነገር። ከዛ በተረፈ ግን የተካሄደው እንቅስቃሴ ውጤቱን ማየት በጣም ጠቃሚ ይመስለኛል ለኔ። ምንድነው አቺቭ ያደረግነው ምንድነው አቺቭ ያላደረግነው የተገኙ ድሎች ምንድናቸው የሚቀሩልኝ ነገሮች ምንድናቸው እሱም በደንብ መመልከት ያስፈልጋል። በኔ እምነት አንዱ የተገኘው ድል በህብረተሰብ ደረጃ ፍራቻ የተቀነሰበትና ሰው ከፍራቻ የወጣበት ሁኔታ ነው ያየሁት። ሶ ከፍራቻ የወጣ ማህበረሰብ ደግሞ ለለውጥ የቅድሚያ ዝግጅት ነው። መፍራት ያቆመ ህዝብ ፍራት ለመለወጥ ትልቅ ጉልበት አለው ብዬ ነው ማስበውና በአጠቃላይ በኢትዮጵያ ደረጃ ፍራቻ ተቀንሷል። ያው እንዳየኸው በኢሬቻ ላይ ያ ሁሉ ሚሊየን ህዝብ ተሰበሰበበት ማይክ ተቀምጦ ነው ዳውን ወያኔ ነው ሞር ወያኔ ሚል ነገሮች የተሰሙት። ሶ ፍራቻ መቀረፉ ትልቅ ድል አድርጌ ነው ማስበው ነው።
በመጨረሻ አንድ ሁለት ደቂቃ አለችኝና እሷን አንድ ጥያቄ ልወርውርና በዛው እንሰነባበት። አቶ ጠቅላይ ሚኒስተሩ አዲሱ ጠቅላይ ሚኒስተር ወይም ደግሞ ከአቶ መለስ በኋላ የተሾሙት የካቢኔ ሹምሽር አድርገዋል። ኢትዮጵያ ህዝብ የሚለው ምንድነው ጉልቻ በቀያየር ወጣ ያጣፍጥም ይላል የሚለው አሉና አንተ ካቢኔውን ሹምሽር እንዴት ታየዋለህ?
እንግዲህ ይቅርታ አሳጥሬ ለመናገር ይሄ አመጽ ለየት የሚያደርገው ባህሪው ምንድነው የህዝብ አመጽ ነው። ከፓርቲ ጋር ምንም አይነት ተሰስር የለውም። ስለዚህ እነሱም ሂስትሪ ቢያመጡ ኢቭን ኮ አንድ አስተያየት ሰጪ ምናልባት ኢሳት ላይ ሰምተህ ከሆነ የተቃዋሚ ፓርቲ እንኳን መሪ ጠቅላይ ሚኒስትር ቢያደርጉ አሁን ያለው የህዝብ ንቅናቄ የሚገለበት ነገር አይደለም። ስለዚህ ህዝቡ መረዳት ያለበት በውጭም ያለው አካል ያሁኑ የፓርቲ እንትናር የፓርቲ ንቅናቄ አይደለም የህዝብ ንቅናቄ ነው። ከዛ በተረፈ ደግሞ ሁለተኛው ህዝቡ መረዳት ያለበት የናሳ ፒኤችዲ ያለው የናሳ ምርምር ተቋም ዳይሬክተር እንኳን መጥቶ ሚኒስትር ቢሆን የህወሓት አሰራርና ፖሊሲ ስትራቴጂ እስካልተቀየረ ድረስ ለውጥ ማምጣት አትችልም። ትልቁ አሰራራቸው ማከላይነትም ይባላል ዲሞክራሲያዊ ማከላይነት ዲሞክራሲ ቢል ጨምሮበታል። ግን ከሁለት እና ሶስት የሆኑ የህዋት ሰዎች የሚያመጡትን ከላይ የወጣ መመሪያ ማስፈጸም ነው ወደታች ምንም ብትሆን ምንም ማለት ነው። ኢቭን ሚስተር ኦባማም እዛ ቢሄድ ስርዓት ውስጥ ካልተቀየረ ድረስ በግለሰብ ደረጃ የሚያመጣው ለውጥ አይኖርም እና ይሄ በጣም ግልጽ መሆን ያለበት ነገር ነው እና የዶክተሮች መሰባሰብ የፕሮፌሰሮች መሰባሰብ ቴክኖክራቶች ነው የሚሆኑት እንጂ ፖሊሲ ማውጣት አይችሉም፣ ስትራቴጂ ማውጣት አይችሉም፣ ከፖሊሲ ውጪ መሆን አይችሉም፣ ከመገዛት ውጪ ምንም ነገር መቻል አይችሉም እና ትልቁ ነገር ምንም አይነት ለውጥ የሚያመጡ አለመሆናቸው ነው። ይሄን ነው ባጭሩ ማለት እንችለው።
ታስተላልፋለህ ለኢትዮጵያውያኖች?
ያው እንግዲህ ምንድነው እኔ ቀደም ያልኩህ ነው ትግሉ የግዴታ በፍጥነቱ ሊቀንስ ይችላል። ሊቀንስም ይችላል። ያው ዛ ትላንትና ሪፖርት እንደሰማኸው ከ11000 በላይ ወጣቶችን ማሰራቸውን እንደው አይናቸውን በጨዋጥበው ተናግረዋል። ምናልባት 11000 በ10 ብታባዛው እንኳን ከ100000 ሰው በላይ ማሰራቸው ማረጋገጥ ይቻላልና ይሄ ማለት ተዳፈነ አለቀለት ማለት አይደለም። አፍረህ አፍነህ ምታመጣው ነገር የለም። ግን ባክር ጊዜ ትንሽ ጋብና አረፍት ልታገኝ ትችላለህ። ያ ወጣት ተመልሶ ሲወጣ በተጠናከረ መልኩ ፍራት ለውጥ የሚያመጣበት ነው። 93 ላይ እንደዛ ሆኗል በኢትዮጵያ፣ 97 ላይ እንደዛ ሆኗል፣ አሁን እንደዛ እየሆነ ነውና ትልቁ ነገር ትግሉን ፍጥነቱን መጨመር፣ በጋራ መስራት መጀመር፣ በተለይ በዚህ በኦሮሞ በአማራ በሌሎችም አካባቢ ያለውን አብሮ የመስራት ነገር አጠናክሮ መቀጠል፣ በውጭ የምንገኝ ኢትዮጵያውያን ደግሞ ተደራጅተን ለትግሉ የሚያግዙ ነገሮችን ማድረግ፣ ሚዲያዎች ለመረጃዎች ማቀበል፣ ህዝቡን አይዞ ማለት፣ እንደዚህ አይነት ነገሮችን ማድረግ ተገቢ ነው። ይሄ ከሆነ በፍጥነት ስርዓቱ የሚቀየርበት ሁኔታ ይመጣል ብዬ ነው የማስበው። ይሄን ነው ማለት የምችለው። እሺ፣ እኔም እግዜር ይስጥልኝ በጣም አመሰግናለሁ።